የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ግንቦት 30 2013 ዓ.ም ተመረጠ። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
አስር ሀገሮች ሰሜን ከምስራቅ ደቡብ እና ከምዕራብ በሁሉም አቅጣጫ አፍሪካ ሀገሮች ምርምር የተደረገው
በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመልክቷል። ጥናቱን ካጠናው የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር ዶክተር አበበ ገነቱ ጋር ቆይታ ይኖረናል።
ከዚህኛው አልበሜን በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች የሚነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ካዝማች ይልቅ በ79
አሁን ደግሞ ገጣሚ ድምጻዊ የሙዚቃ መሳሪያ ተጫዋችና አቀናባሪ ሆነውን ሄኖክ ማህሪን የሰማችሁት በቅርቡ ባወጣው አዝማች የተሰኘ የሙዚቃ አልበም ዙሪያ ልናወራው እንግዳ አድርገን ጋብዘናል። ሰላም ጤና ይስጥልኝ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሶማሊላንድ በ16 ዓመታት ውስጥ ለመጀመሪያ ጊዜ በተካሄደ የፓርላማ ምርጫ ሁለቱ የተቃዋሚ ቡድኖች አሸናፊ መሆናቸውን የሀገሪቱ ብሔራዊ የምርጫ ኮሚሽን ይፋ አደረገ። ዋዳኒ በመባል የሚታወቀው የሶማሊላንድ ብሔራዊ ፓርቲ 82 መቀመጫዎች ካሉት የሀገሪቱ ፓርላማ 31ን ሲያሸንፍ፣ ፍትህና ደህንነት የተባለው ሌላው የተቃዋሚ ፓርቲ በበኩሉ 21 መቀመጫዎችን ይዟል። ገዢው የአንድነት ልማት ፓርቲ ኩልሚዬ በአንጻሩ 30 መቀመጫዎችን ማሸነፉ የምርጫ ኮሚሽኑ አስተውቋል። የሀገሪቱ የምርጫ ሂደት በሶስቱ ዋና ዋና ፓርቲዎች በምርጫ ኮሚሽኑ አደረጃጀት ዙሪያ በነበራቸው ልዩነቶች የተነሳ ከ10 በላይ ለሚሆኑ አመታት አጣብቂኝ ውስጥ የቆየ ሲሆን በመጨረሻም በተደረሰው ስምምነት ምርጫው ሊካሄድ ችሏል። በትላንትናው ዕለት የምርጫ ኮሚሽኑ ያጸደቀው የምርጫ ውጤትን ተከትሎም ሁለቱ ተቃዋሚ ቡድኖች በጋራ ባወጡት መግለጫ የሀገሪቱን ፓርላማ አፈጉባኤ ለመሰየም ጥምረት ፈጥናናል ሲሉ አስተውቀዋል። ሁለቱ ፓርቲዎች በጋራ በከተሞች አብዛኞቹ ምርጫ አሸናፊ የሚያደርጋቸውን አብላጫ ድምጽ በመቆናጠጣቸው በሀገሪቱ ያሉ ከተሞችን ከንቲባዎች ለመሰየም ከከተሞች ምክር ቤቶች አባላት ጋር ተባብረን እንሰራለን ሲሉ ፍላጎታቸውንም ይፋ አድርገዋል። በቱርኪ አካባቢ ጥበቃ ሚኒስቴር በትላንትናው ዕለት በማራማራ ባህር ላይ ስጋት የፈጠረውን የባህር ቆሻሻ ለማስወገድ ቃል ገቡ። በአካባቢው የተፈጠረው ቆሻሻ የባህሩን ስነህይወት እየጎዳ መሆኑን ተገልጿል። ዩናይትድ ስቴትስ ከአውሮፓ ሀገራቶች ጋር በመሆን ከሩሲያ በተቃራኒው በኩል እንደምትቆም ፕሬዝዳንት ጆ ባይደን ቃል ገቡ። ፕሬዝዳንቱ ይህን ያሉት ከብላድሚር ፑቲን አስተዳደር ጋር ፊት ለፊት ከመገናኘታቸው በፊት ነው። ፕሬዝዳንት ጆ ባይደን በመጪው ረቡዕ የቡድን 7 እና የኔቶ የቃል ኪዳን ሀገራት ስብሰባን ለመካፈል የሚያቀኑ ሲሆን በጎርጎሮሳውያኑ ሰኔ 16 ከሩሲያው መሪ ጋር እንደሚገናኙም ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋር ቢናቤ የመሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በ በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት ዕድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት የተካሄደ ሲሆን የኢትዮጵያ የአርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ያለው ተቋም ነው። ይህ ጥናት በቅርቡ ዘላንሴት በተሰኘው የህክምና መጽሔት ላይም ታትሟል። ጥናቱን በተመለከተ የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገረመው ቆይታ አድርጋ ነበር። አቶ አበበ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ይጀምራል።
እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከም የሚጠቅሙ እና ደፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በ1962 ዓ.ም ነው የተመሰረተ። በዋናነት ስጋ ደዌ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋሪ የተደረገ የሳምባ በሽታ ወይም ቲቢ የምንለው እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ 1996 ዓ.ም ድረስ መንግስታዊ ያልሆነ ድርጅት ነበረ። በ1996 ዓ.ም ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለ12 አመታት ቆይቷል። በ2008 ዓ.ም በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ 7 ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶችና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ በክትባትና መድኃኒት ዙሪያ፣ የክሊኒካል ሙከራ ማካሄድ፣ አዲስም ይሁን ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል፣ ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ-19ን ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከነዚህም ውስጥ ለመጀመሪያው እንግዲህ ለምርምር ለረጅም አመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ-19 ወደ ሀገራችን ሲገባ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆኖ ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ-19 ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ-19ን ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ኃይል በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበረን ብዙ ላቦራቶሪዎችን ደግፈናል።
እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የህክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት ዕድላቸው ከፍተኛ መሆኑን ያሳያልና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው?
እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን አፍሪካን ኮቪድ-19 ክሪቲካል ኬር አውትካምስ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በ10 የአፍሪካ ሀገሮች ነው ጥናት የሚደረገው። ጽኑ ህሙማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽናል ስተዲ የሚባል አይነት ነው። 10 ሀገሮች ሰሜን ከምስራቅ፣
በደቡብ እና ከምዕራብ በሁሉም አቅጣጫ በአፍሪካ ድረስ ነው ምርምር የተደረገው። 64 ሆስፒታሎች ተካተዋል። ከነዚህ 64 ሆስፒታሎች ውስጥ 7 ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ኤፓፋይሎስ ሆስፒታል፣ ኤካኮቴዲ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሐዋሳ ሆስፒታል እና ጅማ ሆስፒታል ነው። እነዚህ 7 ሆስፒታሎች ያሉ ጥሩ ይሆናል። በአጠቃላይ ወደ 797 የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት በመሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ-19 ምክንያት ማን ውስጥ ክትል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር፣ አንደኛ ካለው ግብዓት አንጻር ገምግመናል። ግብዓት በእቃ ሊሆን ይችላል፣ ሰው ኃይል ሊሆን ይችላል። ሁለተኛ ደግሞ የበሽተኛው የራሱ ሁኔታ፣ የበሽተኛ ሁኔታ ማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣም፣ ምን አይነት በሽተኞች ናቸው ለሞት የሚዳረጉት የሚለውን የተወሰኑ የተለያዩ ተጋዳኝ በሽታዎችን በመገምገም በእነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄድ ነው። ጥናቱን ያካሄድ ነው ከግንቦት 2012 እስከ ታህሳስ 2013 ዓ.ም ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየ በላይ ብዙ ሰዎች ጽኑማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርጎ ከመጡ ውስጥ ግማሹ ብቻ ናቸው እድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች 31% ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ 48%ዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ ጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል።
እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት?
እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይሄ ማይልድ የሚባለው ወይም ደግሞ በጣም ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ-19 የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላምቶች አሉ። እነዛን መላምቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጽኑ ህሙማን ከገባ ግን አንድ ሰው ከሌላው ዓለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው።
ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው?
አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ-19 መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ባግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ኃይል ከሞላ ጎደል ቢሟላም የሚያስፈልጉት የህክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል።
ስለዚህ የጭንማን ህክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጭንማን ህክምና። ስለዚህ አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጭንማን ህክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ስለዚህ ያሰብነው ጥናት አሁን በዚህ 2013 ዓመተ ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦልሬዲ አጥንተን ካሳተምነው ውስጥ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነው ምንድነው? ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችንና የህክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን።
እሺ፣ አመሰግናለሁ ዶክተር።
ኤደንንና እንግዳዋን ዶክተር አበበ ገነቱን እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን ወደ ታዋቂው የኪነ ጥበብ ሰው ይወስደናል። ሄኖክ መሃሪ የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው ነው። ድምጻዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። በብዙዎች ዘንድ ጎልቶ የሚታየው ግን ፍቅርን፣ ሰላምንና ሰብአዊነትን በሚሰብኩ የሙዚቃ ስራዎቹ ነው። አሁን ደግሞ አዝማች የተሰኘ አዲስ የሙዚቃ አልበም ለአድማጮች ይዞ ብቅ ብሏል። ሀብታሙ ስዩምም ከሄኖክ ጋር አጠር ያለ ቆይታ አድርጓል።
ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማሬው ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ?
ተመጋጋቢ ናቸው። ምንድነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው እንደዚህ ሆኖ እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካትና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባና የእነሱም ተጽዕኖ አለው። በእርግጥ ግን ከበባችን ነው አይ ቲንክ በአጠቃላይ ከበባችን ይመስለኛል አስተዳደጋችን በደንብ ወስኝ የገባሁት ያው ሃይ ስኩል ስጨርስ ነው።
እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባር የሙዚቃ ዘርፍ የሚባለውን ክላሲካል ሙዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ?
ያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ጃንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነ ሞዛርትን የነ ቤቶቨንን የኔሎቹንም ሙዚቃ መነካካቱ ማይቀር ነበር። ለሃልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያተፈሰት መከፈቱ ሁላችንም መሰረታዊ የሙዚቃ ዕውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበር። ከዛ አንፃር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው እኔ አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ። የጃዝ ሙዚቃን ይሰማ ነበር የነ ስቲቪ ወንደርን የነ ቦብ ማርሌን ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ ምንጠራቸው የመስማት እድል እንደገና ኢትዮጵያ ሀገራችንም እነ ጋሽ ማሙድን ነጥላውንን ናስቴርን እየሰማን ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን ምን ፈልገው ደግሞ ምናየው ወደፊት መሆን ምን ፈልገው ደግሞ የሙዚቃ አይነት ነበር። ሶ ሁለቱን ማስተራቅ የተቻለው ምንድነው ዳልኩ ነው ክላሲካል ባክግራውንድ መማር የትም እንዳትሄድ አይገድብህም። ስለዚህ በመርጫዎች መሃል ደግሞ ያኛው መሰረት የሆነ ሆኖን ዕውቀት አስጨብጦ ከዛ ይፈልግንበት ማግጣጫ መሄድ ይችላል። ክላሲካል የመቀጠል ማሳብ ነበረኝ ግን በብዙ ነገሮች በሮ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸር ማንፃር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ታውረድ አለው ብቻ እሱም ብቻ ደግሞ ምርጫ አርጋ ዲሲፕሊን መሆን ደግሞ ሌሎችን ደግሞ መተወዳቸው ሙዚቃዎች ደግሞ የሚከለክል ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም ከሁለቱ ሺፍት ማድረግ ማለት ነው። እንባናሳ ተደባልቀው እናውቃለን ከንፈናቸው ከፍዝቁን አይተነዋል ብዙ አሳልፈን ብዙ ኖረናል ትዝ ይለሻል ያወራናል ትውሳለሽ
አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለህ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለከው?
በጣም ጥሩ ጥያቄ ነው አብታሙ። መጀመሪያ ሙዚቃ ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም በአንድም በሌላም ወይ መዝሙር እንሰማለን ወይ ዘናም ያደርገንን ሴኩላር የሆነ ነገር እንሰማለን። ለኔ የሚሰጠኝ ትርጉም እንደነው አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ነው ያደግነው እኔም ወንድሞቼ። በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን በመጽሐፍ ቅዱስ እያነበብን ያደግነው ሰው እነዛ ሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደሰብእናም ቀርጸውናል። ሶኔ ሙዚቃዬ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለኔ ኮንሺየስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ ነው መልእክት በየሳስብ ፍቅርም ሊሆን ይችላል ትዳርም ሊሆን ይችላል አገራዊ ጉዳይም ሊሆን ይችላል መነሻዬ ሁሉ ግዜ ከሞራል ከመንፈሳዊነት አንፃር ነውና እሱ ነው ይመስለኛል ይሄን የናይት ቅርጽ እንዲኖረው ያደረገው ሙዚቃዬ።
ይሄን ራስ ካነሳነው አይቀር ባዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በመሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል። በተወሰነ መንገድ ግብረገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ ባሁን ወቅት ላንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ? ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው ላንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ይሃል በምህ የመፈለግ ምክንያት ምንድነው?
እውነት ለመናገር እነዚህ ዘፈኖች ከሶስት አመት በላይ ናቸው እኔ ጋር እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመለከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ያሉ ብዬ ጻፍኩት አንድም ዘፈን የለም። ግን ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞቼ ይነግሩኛል አሁን ያለውን ዘመን ይመስሉ ዜማዎች አሉ እንደውም ካዝማች ይልቅ በ79 ምንድነው እንዳልኩ ነው እይታውች አንድ አርቲስት ለኔ መሪ ነው ብዬ ነው ማምነው። አርቲስት መምራት ነው ያለበት ቀድሞ ማመላከት ማየት ይችላል ብየናል። ሁላችንም ውስጥ አለ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሐሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ማህበረሰባዊ ትግር ደስታ ሀዘን ጉዞ ጣውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይሄን መልእክት ማስተላልፈው በቋንቋዬ። ስለዚህ የሚሰማኝ ህዝብ አለ የሚሰማኝ ህዝብ ምለው ነገር ይገባዋል ብያምናል። ስለዚህ ሁላችንም ውስጥ ያለው ነገር በእኔ መልኩ አውጣዋለሁ ማለት ነው። በእኔ አተያይ በእኔ መነጽር እንዲያይ አደርጋለሁ። ከዛ አንፃር የእውነት ጄኑዊንሊ ውስጥ ያለው ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝ በመጻፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንዳጋጣሚ ደግሞ ያያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም ሳሊውን በስዕሉ ተዋናዩን በትወናው የሚጽፈውን በመጽሐፉ ሙዚቃችንም ይሄን ነገር መናገር አለበት ይሄን ተሸክሞ መድረስ አለበት ብያምናለሁ። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የምጽፈው። አባቴ
አድማጮች ከሙዚቃ ባለሙያው ሄኖክ ማሃሪ ጋር የተደረገውን ቃለ ምልልስ ሙሉ ቅጂ በማህበራዊ መገናኛ አውታሮቻችን በኩል እንድታዳምጡት እንጋብዛለን። አሁን ግን ሀብታሙና ሄኖክ ስለነበራቸው ቆይታ እናመሰግናለን። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል።
ታዋቂዋ የሜዳ ቴኒስ ዓለም ቻምፒዮን ሴሪና ዊሊያምስ በቅርቡ በተከሰከሰው ውዝግብ ምክንያት ፍሬንች ኦፕን ከተሰኘው የመስኩ ውድድር ላቋረጠችው ጃፓናዊቷ ናኦሚ ኦሳካ ያላትን ድጋፍ ገልጻለች። ናኦሚ ኦሳካ ከውድድሮቹ በኋላ የሚሰጡ ጋዜጣዊ መግለጫዎች ላይ መሳተፏ በአእምሮ ጤናዋ ላይ ተጽዕኖ እያሳደረ መሆኑን በመጥቀስ በመግለጫዎቹ ላይ እንደማትገኝ ማስታወቋ ይታወሳል። የውሳኔዋ በአዘጋጁ አካል ባለመደገፉ ምክንያትም በቅርብ ዓመታት ውስጥ የሜዳ ቴኒሱ ዓለም ገናና የሆነች የመጣችው ኦሳካ ውድድሩ እንድታቋረጥ ምክንያት ሆኗታል። የናኦሚን ውሳኔ ከደገፉት ታዋቂ ሰዎች መካከል አንዷ የሜዳ ውስጥ ተቀናቃኟ አሜሪካዊቷ ሴሪና ዊሊያምስ ናት። ሴሪና ለናኦሚ እንዳዘነችላት ናኦሚ ገጥማትን ስሜት የሚመስል ገጥሟት እንደሚያውቅም ተናግራለች። በአካል አግኝታ ድጋፏን ብትሰጣት እንደምትወድም አልሸሸገችም። ሴሪና ሁኔታውን ከግለሰቦች ማንነት ጋር ተያያዥ መሆኑን በሚጠቁም መልኩ የተለያየ ማንነት አለን፣ ሰዎች የተለያዩ ናቸው፣ ተመሳሳይ የሆነ ሰው የለም፣ እኔ ሆደ ሰፊ ነኝ፣ ሌሎች ደግሞ ስስ ስሜት ይኖራቸዋል። ሁሉም ሰው የተለየ እንደመሆኑ ነገሮችን በተለያየ መንገድ ያስተናግዳል። እንደፈለገችው ሁኔታው እንድታስተናግደው መፍቀድ አለባችሁ። የተቻላትን ሁሉ እያደረገች ስለመሆኑ መናገር እችላለሁ ብላለች። የቀድሞ የነጠላ ሜዳ ቴኒስ ቁጥር አንድ ቻምፒዮን በዩቲዩብ ማህበራዊ አውታር ላይ በሚያቀርባቸው አዝናኝ ስራዎች የሚታወቀው ሎጋን ፖል እና ሽንፈት ገጥሞት የማያውቀው የመካከለኛ ክብደት ቦክስ ቻምፒዮን ፍሎይድ ሜይዌዘር ትናንት የፍልሚያ አውደ ርዕይ በማያሚ አሳይቷል። የወዳጅነት ቡጢ ብለን ልንጠቅሰው የምንችለው ውድድር ዳኛ አልነበረውም፣ ለስምንት ዙሮችም ተደርጓል። አሸናፊ ባልታወጀበት በዚህ ፍልሚያ ያልተጠበቀ አቋም ያሳየው ሎጋን ፖል አድናቆቱን አግኝቷል። ከቀድሞ የቦክስ ቻምፒዮን የተከታተለበትን የቡጢ ሩምታ ተቋቁሞ ከመዘረር ራሱን ተከላክሎ ከነሙሉ ክብሩ ውድድሩ ማጠናቀቁ ባላጋራውን ፍሎይድ ሜይዌዘርን ሳይቀር አስገርሞታል። በጣም ጠንካራ ተፎካካሪ ነው፣ ዛሬ ምሽት አስገርሞኛል፣ መልካም ሰውም ነው ብሏል ሜይዌዘር የቀደመ ልምድ ስለሌለው ባላጋራው ሎጋን ፖል ሲናገር። የጃፓን ፖሊስ የኦሎምፒክ ኮሚቴ ባለስልጣን ህይወቱን ያጣበትን አንድ ክስተት እየመረመረ እንደሆነ ይፋ አድርጓል። ኒፖን የተሰኘው የሀገሪቱ የግል ዜና አገልግሎት የሜትሮፖሊታን ፖሊስን ጠቅሶ እንደዘገበው በቶኪዮ ባቡር ጣቢያ ውስጥ ሞቶ የተገኘው የኦሎምፒኩ የሂሳብ ክፍል ውስጥ ተቀጣሪ የነበረ ሰው ነው። ራሱን ሳያጠፋ እንዳልቀረ ተጠርጥሯል። በኮቪድ-19 ምክንያት አንድ ዓመት ዘግይታ ኦሎምፒክን የምታዘጋጀው ጃፓን ይሄ ክስተት የማህበራዊ መገናኛዎቿ ትኩስ ወሬ ሆኗል። ዘገባዎቹ የተገኙት ከሮይተርስ ነው።
አድማጮች የምሽቱ መሰናዷችን በዚሁ አበቃ። አብረናችሁ አምሽተናል። በመስተንግዶ እኔ ስመኝሽ ቆየ፣ በቅንብሩ ኤልያስ አስማረ ነበርን። ነገ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።